ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ጀመረ። ጤና ይስጥልን፣ እንደምን አመሻችሁ የተከበራችሁ አድማጮቻችን። የመስከረም 15 2010 ዓ.ም ምረት አስተናጋጆቻችሁ አዲሱ አበበና
ቆንጂት ታዬ ነን። ዝግጅታችንን እንደወትሮ ባለም ዜናዎች ይሆናል የምንከፍተው። ለምሽቱ ያሉንን መሰናዶዎች ለማስተዋወቅ ከአብይ ርዕስን ጀምርና የኢትዮጵያ መንግስት የኮሙኒኬሽንስ ሚኒስትር ዶክተር ነገሪ ሌንጮ ማምሻውን በኢትዮጵያ ሶማሌና ኦሮሚያ ክልል ወሰንተኛ አካባቢዎች ግጭት ዙሪያ ለጋዜጠኞች መግለጫ ሰጥተዋል። የምሽቱ አብይ ርዕሳችን ይሆናል።
በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የኢትዮጵያና የኤርትራ መልእክቶች ሌላው ዘገባችን ይሆናል።
ሌሎችም ዘገባዎች ይኖሩናል። መደበኞቹ የሰኞ ፕሮግራሞች ስፖርት፣ አፍሪካ ነክ ርዕሶችና ጤና በሁለተኛው አጋማሽ ይቀርባሉ። የእናንተን የአድማጮቻችንን አስተያየቶችም አካተናል። አሁን የዓለም ዜና ይቀርባል። በቅድሚያ
የሰሜን ኮሪያ ውጭ ጉዳይ ሚኒስትር ሪ ዮንግ ሆ ዛሬ ሰኞ በተናገሩት ቃል ዩናይትድ ስቴትስ በአገራቸው ላይ ጦርነት ስላወጀች ፒዮንግያንግ በክልሏ የሚገኙ የዩናይትድ ስቴትስ ቦምብ ጣዮችን የመምታት መብቷ የተጠበቀ ነው ማለታቸው ተሰምቷል። ሚኒስትሩ ኒውዮርክ ላይ በሰጡት ጋዜጣዊ መግለጫ ዓለም ማወቅ ያለበት አገሬ ላይ ጦርነት አስቀድማ ያወጀችው ዩናይትድ ስቴትስ መሆኗን ነው ብለዋል። የመጀመሪያዋ ተንኳሽ ዩናይትድ ስቴትስ በመሆኗ አሉ። ከሀገራችን የአየር ክልል ድንበር ውጪ ያሉትንም ጨምሮ በዩናይትድ ስቴትስ ቦምብ ጣይ አውሮፕላኖች ላይ ጥቃት በማድረስ የመልሶ ማጥቃት መብታችን የተጠበቀ ይሆናል ነው ሚኒስትሩ ያሉት። ኒው ባለስልጣን ባለፈው ቅዳሜ አገራቸው በፓሲፊክ ውቅያኖስ የአየር ክልል የሃይድሮጂን ቦምብ ሙከራ እንደምታደርግ በሰጡት ገለጣ የዩናይትድ ስቴትስ ባለስልጣናትን ከፍተኛ ድንጋጤ ውስጥ መክተቱ አይዘነጋም። በዚህን ጊዜ ነበር ፕሬዚዳንት ዶናልድ ትራምፕ በማግስቱ እሁድ የሰሜን ኮሪያ ውጭ ጉዳይ ሚኒስትር ቅዳሜ ዕለት ለተባበሩት መንግስታት ድርጅት ባደረጉት ንግግር የዚያን የሮኬት ሰውዬ ቃል ሲያስተጋቡ ሰምቻለሁ፣ ግድ የለም ብዙም የሚቆዩ አይደሉም ሲሉ በትዊተር አሰራይተዋል።
አፍጋኒስታን ውስጥ ላለው ዩናይትድ ስቴትስ መራሹ ጦር ዋይት ሀውስ አዲስ ስትራቴጂ ይፋ ካደረገ ወዲህ የመከላከያ ሚኒስትር ጂም ማቲስ ለመጀመሪያ ጊዜ ደቡባዊ እስያን እየጎበኙ ናቸው። የመከላከያ ሚኒስትሩ ዛሬ ሰኞ ህንድ ዋና ከተማ ሲደርሱ ጠቅላይ ሚኒስትሩን ኔራንድራ ሞዲን ጨምሮ ከከፍተኛ የመንግስት ባለስልጣናት ጋር ተገናኝተዋል። ማቲስ በህንድ ቆይታቸው በኒው ዴልሂና በዩናይትድ ስቴትስ መካከል በፍጥነት እያደገ የመጣውን የመከላከያ ግንኙነት ይበልጡን ያጠናክራሉ ተብሎ ተስፋ ተደርጓል። በሁለቱ ሀገሮች መካከል ያለው አንዱ የትብብር መስክ ዩናይትድ ስቴትስ ከ16 ዓመታት በኋላም እልባት ያላገኘችለት ከታሊባን ጋር ያለው አጣብቂኝ ሁኔታ ነው። ኒው ዴልሂ በአፍጋኒስታን ጉዳይ ይበልጥ እንድትንቀሳቀስ ፕሬዚደንት ዶናልድ ትራምፕ ያስተላለፉት መልእክት ከህንድ ጋር የቦካ ቂም ያላትን ፓኪስታንን እንዳስቆጣ ታውቋል።
ያለ ህጋዊ የመኖሪያ ፈቃድ በህፃንነታቸው ዩናይትድ ስቴትስ የገቡ የውጭ ሀገር ፍልሰተኞች የመኖሪያ ፈቃድ ሊሰጣቸው እንደሚገባ ከአምስት አሜሪካውያን አራቱ እንደሚደግፉ ኤቢሲ ኒውስ የተሰኘው ቴሌቪዥን ዘገባና ዋሽንግተን ፖስት ጋዜጣ ዛሬ ሰኞ አስታውቀዋል። ይህ አዲስ አስተያየት ይፋ የሆነው የፕሬዝዳንት ዶናልድ ትራምፕ አስተዳደር የነዚህን ፍልሰተኞች ህጋዊነት ውድቅ ባደረገ በጥቂት ሳምንታት ውስጥ መሆኑ ነው። የቀደመው የኦባማ አስተዳደር በህፃንነታቸው ዩናይትድ ስቴትስ የገቡ ፍልሰተኞች እንዳይባረሩ ይልቁንም በህጋዊነት የመስራት መብት እንዳላቸው መፍቀዱ አይዘነጋም።
በብዙ መቶ የሚቆጠሩ የዩናይትድ ስቴትስ ፉትቦል ተጫዋቾች የእግር ኳስ እንዳለለው የእግር አይደለም ተጫዋቾች አሰልጣኞችና የየክለብ ባለቤቶች ባለፈው እሁድ ብሔራዊ መዝሙር ሲዘመር ተንበርክከውና እጅ ለእጅ ተያይዘው በመቀመጥ ለፕሬዝዳንት ዶናልድ ትራምፕ ያላቸውን ተቃውሞ ማሳየታቸው ተገለጸ። ብሔራዊ መዝሙር ሲዘመር ባልተለመደ ሁኔታ መቀመጣችን ትኩረት ለመሳብ ነው ያሉት የስፖርቱ ቤተሰቦች ከፕሬዝዳንቱ ተክሳጽና ቁጣ እንደቀረበባቸውም ታውቋል። ስፖርተኞቹና የቲም አስተዳዳሪዎቹ በአንድነት ባሰሙት አቋም ዩናይትድ ስቴትስ ውስጥ በአናሳዎች ላይ የሚታየውን የዘር ልዩነትና በአፍሪካ አሜሪካውያን ላይ ፖሊሶች እየወሰዱ ያለውን የጭካኔ ግድያ ለመቃወም መሆኑንም አመልክተዋል። እኩልነት የለም፣ ሕግና ፍትህም አይታይም ሲል የሲያትሉ ሲሆክስ ተጫዋች ሪቻርድ ሸርማን ተናግሯል። የዛሬው ስፖርት ዝርዝሩን ያቀርባል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛ አገልግሎት ነው። የጀርመን ቻንስለር አንጌላ መርክል ትናንት እሁድ ለአራተኛ ጊዜ ተመረጡ። ወግ አጥባቂ ፓርቲያቸው ግን ካለፈው ምርጫ ያነሰ ድምጽ ነው ያገኘው። ዘገባ መጽሔት ላይ እናቀርብበታለን።
የፓኪስታንና የሩሲያ ጦር በጸረ ሽብርተኝነት ላይ የጋራ አቋም በመያዝ በሩሲያዋ ሰሜን ኮኬሰስ ሪፐብሊክ ካራቼኮቭ ውስጥ ለመመድ ማካሄዱ ተገለጸ። የ2017 ወዳጅነት ተብሎ የተሰየመው ይህ ለሁለት ሳምንታት የዘለቀው የጋራ ለመመድ ከሁለቱም ሀገሮች የተውጣጡና ወደ 200 ያህል የልዩ ኃይል አባላት የተካተቱበት ቡድን ሲሆን ታጋቾችን የማዳን ተልእኮም እንዳለው የፓኪስታን ጦር አስታውቋል። በሁለቱ ሀገሮች መካከል ያለውን ወታደራዊ ትስስር ያጠናክራል ተብሎ የታመነው ይህ የጋራ ለመመድ በሽብርተኝነት ላይ የሚካሄድ ጦርነትንም በተመለከተ ከፓኪስታን ልምድ መቅሰም እንደሚቻል ታውቋል። ይህ በዚህ እንዳለ ወደ 3 ወር የተጠጋው የቻይናና የፓኪስታን የጋራ ወታደራዊ ልምምድ በዚህ ሳምንት ማብቂያ ገደማ ይጠናቀቃል ተብሎ ይጠበቃል።
የኢራቅ ኩርዶች በሰፊ ተቀባይነት ይኖረዋል ተብሎ የሚጠበቅ የነጻነት ውሳኔ ህዝብ እያካሄዱ ሲሆን ባግዳድ ያለውን መንግስት ጨምሮ ከጎረቤት ሀገሮችና ከዩናይትድ ስቴትስ ግን ተቃውሞ ገጥሞታል። በኢራቅ ሰሜናዊ ምስራቅ የሚገኘውና ከፊል ነጻ የሆነ የኩርድ ግዛት ፕሬዝዳንት ማሱድ ባርዛኒ ድምጽ ለመስጠት ብቁ የሆነው 5 ሚሊዮን መራጭ በዛሬው ቀን ለነጻነት ድምጹን እንዲሰጥ ጥሪ አድርገዋል። ፕሬዝዳንቱ ትናንት ኤርቢል ውስጥ ባሰሙት ቃል ነጻ መሆናችን ያለፈውን አስተቃቂ ስህተት ላለመድገም ይረዳናል ብለው ከእንግዲህ ከኢራቅ ጋር ያለን ግንኙነት ላንመለስበት ተቋርጧል ሲሉም የውሳኔ ህዝቡን መካሄድ አጠናክረዋል። የውሳኔ ህዝቡ የመጨረሻ ውጤት ነገ ማክሰኞ ይገለጣል ተብሎ ይጠበቃል። ውሳኔ ህዝቡ የኩርዶችን አዎንታ ቢያገኝ ነጻነት ይታወጃል ማለት እንዳልሆነ፣ ነገር ግን የመለየት ድርድር ለማካሄድ የመጀመሪያ እርምጃ ይሆናል ተብሎ ተገልጧል። ፕሬዝዳንት ባርዛኒ ባለፈው ሳምንት ለአሜሪካ ድምጽ የፋርስ አገልግሎት በሰጡት ቃል ከውሳኔ ህዝቡ በኋላ የኩርድ መንግስት ከኢራቅ ባለስልጣናት ጋር መደራደር እንደሚጀምርም አስታውቀዋል።
በመጨረሻም የሮሂንጃ አማጽያን ያቀረቡትን የተኩስ አቁም ስምምነት የሚያንማር መንግስት እንደማይቀበለው አስታወቀ። ከበስተጀርባ የሆኑትና በመሪነት የሚታወቁት የአንግ ሳን ሱቺ ቃል አቀባይ ዛውሂቲያ በሰጡት አፋጣኝ መልስ ከሽብርተኛ ጋር የመደራደር ባህል የለንም ነው ያሉት። በመጻረ ቃሉ አርሳ የሚባለው የሽምቅ ቡድኑ እንደ አውሮፓውያን አቆጣጠር ባለፈው ነሐሴ 25 ቀን በፖሊስና በጦር ኃይሎች ካምፕ ላይ ጥቃት ካካሄደ ወዲህ ነው የሚያንማር መንግስት በአሸባሪነት የመደበው። አንዳንድ ታዛቢዎችና የራሱ የቡድኑ አባላትም እንደሚናገሩት ሚያንማር ከሌሎች በአካባቢው ከሚዋጉ አነስተኛ ቡድኖች ጋር ሲደራደር ቆይቷል። እናም ይህ ያሁኑ ያንደራደር መልስ እንዴትና ከየት እንደመጣ ይጠይቃሉ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መስከረም 15 ምሽት ፕሮግራም ነው። የምናስተናግዳችሁም ቆንጂት ታዬና
አዲሱ አበበ ነን። የምሽቱ የዓለም ዜና ተጠናቋል። እንደሰማችሁት
ወደ መጽሔት ክፍለ ጊዜ ይሆናል የምንሸጋገረው። የኢትዮጵያ የኮሙኒኬሽንስ ሚኒስትር ዶክተር ነገሪ ሌንጮ የሰጡትን ጋዜጣዊ መግለጫና ሌላውን ደግሞ የኢትዮጵያና የኤርትራ ተወካዮች በተባበሩት መንግስታት ያደረጉትን ንግግሮች በተመለከተ ዘገባዎች እየተጠናቀሩ ናቸው። አሁን ያስቀደምነው የጀርመን ቻንስለር አንገላ መርከል ትናንት እሁድ ለአራተኛ ጊዜ ተመርጠዋል። ወግ አጥባቂው ፓርቲያቸው ግን ካለፈው ምርጫ ያነሰ ድምጽ ነው ያገኘው። ዘጋቢያችን ቪክተር ቤቲ ያጠናቀረው ዘገባ አለ። አዳነች ፍሳዬ ይዛለች።
ገዢው ክርስቲያን ዲሞክራቲክ ህብረትና ባቫሪያን ክርስቲያን ሶሻል ዩኒየን የተባለው ፓርቲ ከ33 ከመቶ ያነሰ ድምጽ አግኝተዋል። መርከል በድህረ ጦርነት ጀርመን ውስጥ ለአራተኛ ጊዜ በቻንስለርነት ለመመረጥ ከሶስቱ መሪዎች አንዱ ሆነዋል። አማራጭ ለጀርመን የተባለው ጽንፈኛ ቀኝ ፓርቲ ደግሞ ባልተጠበቀ ሁኔታ 13 ከመቶ ድምጽ አግኝቶ ሶስተኛ ደረጃ በመያዝ በምክር ቤቱ ቦታ ለማግኘት ችሏል። ጽንፈኛ ቀኝ ፓርቲ ይህን ያክል ድምጽ ሲያገኝ በ50 ዓመታት ውስጥ ለመጀመሪያ ጊዜ ነው። የምርጫውን ውጤት በመቃወም በርሊን ውስጥ ከተሰለፉት መካከል አንድ ሴት ለጀርመን አማራጭ የተባለው ቀኝ ጽንፈኛ ፓርቲ ጸረ ፈላሾች ሲሆን ከናዚዎች ስልጣን ላይ መውጣት ጋር ይመሳሰላል ብለዋል። ከጦርነቱ በኋላ ዘረኛ የናዚ ደጋፊ ፓርቲ በሀገሪቱ ፓርላማ ቦታ ሲያገኝ ለመጀመሪያ ጊዜ ነው። ስለሆነም በጣም የሚያሳስበናል። ይህ ሁላችንም እንደ አውሮፓ አቆጣጠር በ1933 ዓ.ም የሆነውን ያስታውሰናል ነበር ያሉት። የጀርመን ምርጫ ውጤት ካሳሰባቸው ሰዎች መካከል እስራኤላውያን ቡድኖች ይገኙባቸዋል። ጀርመኖች በሁለተኛው ዓለም ጦርነት ወቅት አግኝተውት በነበረው ወታደራዊ ድል መኩራት አለባቸው ብለው የነበሩት የጽንፈኛው ቀኝ ድርጅት መሪ አሌክሳንደር ጋውላንድ ዛሬ በሰጡት ጋዜጣዊ መግለጫ ድርጅታቸው ዘረኛ አይደለም ብለዋል።
Dieses Wort zurückholen ist symbolisch gemeint. Wir sagen, ich will nicht Deutschland verlieren.
ድርጅታቸው ጀርመን ውስጥ የሚኖሩትን አይሁዳውያንን ሊጎዳ የሚችል ነገር በፕሮግራሙ የለም ሲሉ አስተባብለዋል። ሀገራችንን መመለስ የሚለው አነጋገር ጀርመን የውጭ ባህል ባላቸው ባዕዳን እንድትወረር አልፈልግም ለማለት ነው ብለዋል። አንገላ መርከል በበኩላቸው ዛሬ ለደጋፊዎቻቸው ባደረጉት ንግግር በመልካም ፖለቲካና በችግር ፈችነት ዘዴ የአማራጭ ለጀርመን ደጋፊዎችን የመሳብ ዓላማ እንዳላቸው ጠቁመዋል። ቀዳሚው ችግራቸው መንግስት መመስረት መሆኑን ገልጸዋል። ሁለተኛ ቦታ የያዘው ሶሻል ዲሞክራቲክ ፓርቲ ከፓርቲያቸው ጋር አልሰራም ብለዋል። መርከል ታዲያ ከሊበራልና ከአረንጓዴው ፓርቲ ጋር የጥምረት መንግስት ለመመስረት ይገደዳሉ ማለት ነው። ተንታኞች እንደሚሉት እንዲህ አይነቱን ጥምረት ለመመስረት ወራት ሊወስድ ይችላል። አማራጭ ለጀርመን የተባለው ጽንፈኛ ቀኝ ፓርቲ በፓርላማ ያገኘውን ቦታ አንገላ መርከልን በማሳደድ ሀገሪቱን ለመመለስ እጠቀምበታለሁ ሲል ዝቷል።
ኢትዮጵያ በያዝነው የአውሮፓውያን አመት በዓለም እጅግ ፈጣኗ ምጣኔ ሀብት ትሆናለች ተብሎ ተተንብዮአል ሲሉ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስታውቀዋል። ጠቅላይ ሚኒስትሩ የሀገራቸውንና የዓለምን ሁኔታ ባነሱበት የተባበሩት መንግስታት ድርጅት 72ኛ ጠቅላላ ጉባኤ ንግግራቸው ለአየር ንብረት ለውጥ ጫናዎችና ለዘላቂ ልማት ግቦች ትኩረት ሰጥተዋል። በሌላ በኩል ደግሞ በዚሁ በመንግስታቱ ድርጅት ጉባኤ ላይ የተናገሩት የኤርትራ የውጭ ጉዳይ ሚኒስትር ኦስማን መሐመድ ሳለህ በሀገራቸው ላይ ተጥለው የቆዩ ማዕቀቦች እንዲነሱና ኢትዮጵያ በኃይል ይዛብኛለች ያለችውን ግዛት እንድትለቅ ጠይቀዋል። የድርጅቱን ጉባኤ ሲከታተል የቆየው ሰለሞን አባተ ተጨማሪ አለው።
ዛሬ ለተጠናቀቀው የተባበሩት መንግስታት ድርጅት 72ኛ ጠቅላላ ጉባኤ ያለፈው ሳምንት በተለያዩ መስኮች ስራና ቃላት የበዙበት ነበር። ግጭቶችና ውጥረቶች፣ ረሃብና ቸነፈር፣ የእድገት ተስፋና መሰናክሎቹ የበዛውን መድረክና የየጎን ስብሰባ ሳይቀር ጊዜን አጨናንቀው ነው የቆዩት። የዓለም መሪዎች ክቡራትና ክቡራን እየተባባሉ ከተጠራሩበት አንተ አንተ እየተባባሉ እስከተዘላለፉበት የደረሰ ነበር። ያለፈው ሳምንት የኒውዮርኩ የመንግስታቱ ድርጅት መሰንበቻ እጅግ የላቀ ክብር ብለው ያከበሯቸውን መሪያቸውን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሮኬትማን ብለው በጉባኤው መጀመሪያ የጠሩባቸው የሰሜን ኮሪያው ፕሬዚደንት ልዑክ የውጭ ጉዳይ ሚኒስትሩ ሪ ዮንግ ሆ ተመጣጣኝ ምላሽ መስጠት ይኖርብኛል ሲሉ ፕሬዚደንት ኢቭል ሲሉ በጉባኤው ማብቂያ ቀናት ከትናንት በስቲያ ከቀትር በኋላ ማለት ነው መልሰው ተሰናዝረዋል። አንድ የዩናይትድ ስቴትስ ፕሬዚደንት ነኝ ያለ ሰውዬ በቀደም እዚህ የተቀደሰ መድረክ ላይ ቆሞ እጅግ የላቀውን የሀገሬን የክብር ሰው ከሮኬት ጋር አመሳስሎ ሄዷል ብለዋል። ደግሞ ይህ ሰው ይህንን መድረክ ገንዘብ የተከበረበት ደም መፋሰስ የጊዜው ስርዓት እንዲሆን ወደሚያደርግ ተቋምነት እየጣረ ይገኛል ብለዋል። የአሜሪካውን ፕሬዚደንት የአእምሮ የጤና ሁኔታም ጥያቄ ውስጥ አስገብተዋል። የኮሪያው የውጭ ጉዳይ ሚኒስትር ራሳቸውን መካብ የሚወዱም ብለዋቸዋል። ሌላም ተናግረዋል። ኪም ጆንግ ኡን ራሳቸውንም አገዛዛቸውንም ራስን በራስ ወደ ማጥፋት እየወሰዱ ነው ላሉት ትራምፕ ይልቅ ብለዋል የኮሪያው የውጭ ጉዳይ ሚኒስትር፣ ትራምፕ ራሱ ነው ራሱን ወደ በማጥፋት መንገድ ላይ የሚገኘው። እኛ ይልቅ ኒውክሌር የጦር መሳሪያ መሞከር እንደ ማንኛውም ሀገር ሁሉ መብታችን ነው ብለዋል። የማንም ሰላማዊ ሰው ሕይወት ሀገሬ በአሜሪካ ምድር ላይ ልታደርስ በምትችለው ጥቃት ምክንያት ቢጠፋ ተጠያቂው ትራምፕ ነው ብለዋል የኮሪያው የውጭ ጉዳይ ሚኒስትር። ቀደም ሲል የአሜሪካው ፕሬዚደንት ባደረጉት ንግግር ሀገራቸውን መጠበቅ ካለባቸው ሰሜን ኮሪያን ሙሉ በሙሉ ከማጥፋት የተለየ አማራጭ እንዳልተተወላቸው ተናግረው ነበር። እንዲህ አይነት የተጋጋሉ ሁኔታዎች በታዩበት የተባበሩት መንግስታት ድርጅት መድረክ ሁኔታው ያሰጋቸው መሆኑን የገለጹ አንተምተው አይነት መልእክት ያላቸው ንግግሮች ያደረጉ መሪዎች ብዙ ናቸው። ይህ በእንዲህ እንዳለ የኮሪያ የኒውክሌር ጦር መሳሪያ ሙከራና እሽቅድምድም ያሰጋቸው የአካባቢያችንን ደህንነት ይጎዳል፣ ሰፈራችንን ይበክናል ሲሉ ያወገዙ የኦሼንያ አካባቢ ደሴቶችና ሌሎችም መንግስታት መሪዎችና ከፍተኛ ልዑካንም ነበሩ። የግልግል መንፈስ ያለው ንግግር ካሰሙ መሪዎች አንዱ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ግጭቶችን ለማስወገድ ጉዳይ ለፖለቲካ መፍትሄ ቅድሚያ መስጠት የመንግስታቱ ድርጅት መሰረት መሆን እንዳለበት ባሰሙት ንግግራቸው ላይ አመልክተዋል።
There is no way of resolving the many conflict and the crisis situations around the world other than through a political means.
በዓለም ዙሪያ የሚስተዋሉ ብዙዎቹን ግጭቶችና የቀውስ አዝማሚያዎች ለማስወገድ ከፖለቲካ መፍትሄ የተለየ መንገድ የለም።
ይህ ሀቅ ለኛ ቅርባችን ለሆነችው ለደቡብ ሱዳን ብቻ ሳይሆን ለመካከለኛው ምስራቅም ለሶሪያም ለየመንም በኮሪያ ልሳነ ምድር ላለው አደገኛ ሁኔታም የሚሰራ ነው ብለዋል ጠቅላይ ሚኒስትሩ። ሀገራቸው ለጸጥታ ጥበቃ ምክር ቤቱ ያቀረበችውና ባለፈው ረቡዕ በሙሉ ድምጽ ያለፈው ሰላም የማስከበር ተልእኮን የማሻሻል ሐሳብ በምክር ቤቱ አባላት ሙሉ ድምጽ መጽደቁ ሰላምን የማስከበር ተልእኮ ለመንግስታቱ ድርጅት እጅግ ስኬታማ ከሆኑ መሳሪያዎቹ አንዱ መሆኑን ዓለም በድጋሚ አረጋግጧል ብለዋል። የሀገራቸውን ሁኔታ አንስተው ሲናገሩም ማንም ወደ ኋላ እንዳይቀር የሚል መርህ የሰነቀውን የዘላቂ ሰላም ግቦች የ2030 አጀንዳ ለማሳካት መንግስታቸው በህዝቡና ህይወታቸውን ለማሻሻል በሚከናወኑ ስራዎች ላይ ጥረት እያደረገ መሆኑን አመልክተዋል።
To achieve structural transformation and diversify our economy, the government is expanding the manufacturing sector and infrastructural facilities.
መዋቅራዊ ሽግግር ለመጨበጥና የመጣኔ ሀብታችንን በተለያዩ አቅጣጫዎች መስፋት ለማረጋገጥ መንግስቱ አምራቹን ዘርፍና ብዙ የሀገር ውስጥና የውጭ መዋለ ንዋይ መሳቡን እየቀጠለ ያለውን የመሰረተ ልማት መዋቅሮችን እያሰፋ ይገኛል። ግዙፎቹን ብሔራዊ ፕሮጀክቶቻችንን ማስፈጸሚያ ገንዘብ ለማግኘትም የሀገር ውስጥ ጥሪትን እያንቀሳቀስንና ከውጭ የሚገኘውንም ድጋፍ ከፍተኛ ደረጃ ለማሳደግ እየሰራንን
የተቀናጀና ዝቅተኛ ገቢ ያላቸውን ዜጎች ይደግፋሉ ያሏቸውን ፖሊሲዎች ተግባራዊ በማድረግ ድህነትን እየቀነሱ የሰውን የኑሮ ሁኔታ እያሻሻሉ መሆናቸውን የጠቆሙት ጠቅላይ ሚኒስትር ኃይለ ማርያም መንግስታቸው ፈጣንና ሁሉን አቀፍ የሆነ የምጣኔ ሀብት እድገትን ጠብቆ እንደሚገኝ ተናግረዋል። በዚህም መሰረት ሀገራቸው በያዝነው 2017 ዓመተ ምህረት በዓለም እጅግ ፈጣኑ እድገት እንደሚሆን መገመቱን አመልክተዋል። የኢትዮጵያው ምጣኔ ሀብት ጠቅላይ ሚኒስትሩ በንግግራቸው ውስጥ ሰፊ ቦታ የሰጡት የአየር ንብረት ለውጥ ጉዳይ ልቦለድ ፈጠራ ሳይሆን ለሰው ልጅና ለምድሪቱ አጥፊ መዘዞችን እያየነን ብለዋል።
We in Ethiopia like many other countries are dealing almost every day with adverse impacts of climate change.
እንደ ሌሎች ብዙ አገሮች እኛ ኢትዮጵያ ውስጥም ከአየር ንብረት ለውጥ ጎጂ ውጤቶች ጋር በየለቱ እየተጋፈጠን እንገኛለን። ስለሆነም በሚሊዮኖች የሚቆጠሩ የሰው ልጆች እየሞቱና በብዙ ድካምም የጨበጧቸው የልማት ስኬቶቻቸው እየወደሙ አሁን የአየር ንብረት ለውጥ አጥፊ ጫናዎች የመጠራጠሪያ ጊዜ አይደለም።
በተፈጥሮ አካባቢ መበከልና አንዳችም አስተዋጽኦ ለሌላቸው የአየር ንብረት ለውጡ ምክንያት ያልሆኑ ተጋላጭ ሀገሮች እየደረሰባቸው ካለው ጉዳት እንዲጠበቁ ፈጣንና ቆፍጣና እርምጃዎች እንዲወሰዱ ጠይቀዋል። የዘላቂ ልማት ግቦች ባለፈው ህዳር ወደ ስራ በገባው በፓሪስ የአየር ንብረት ውል መጽናታቸውንና ለውጡ ለደቀናቸው ስጋቶች ሊሰጥ የሚገባውን ዓለም አቀፍ ምላሽ አጠናክሮ እንደነበር ጠቅላይ ሚኒስትር ኃይለ ማርያም አስታውሰው አሁን ግን ጊዜው የመፈንደቂያ ሳይሆን ያለንበትን ሁኔታ ልንፈትሽ የሚገባን ነው ብለዋል። የዘላቂ ልማት ግቦችን ሙሉ በሙሉ ለማሳካት ቁርጠኛ የሆኑ እንደ ኢትዮጵያ ያሉ ሀገሮች ከድህነት ጋር በያዙት ትግል በድል እንዲወጡ አቅም የሚሆናቸው ዓለም አቀፍ ሁኔታ ያስፈልጋቸዋል ብለዋል ጠቅላይ ሚኒስትሩ።
It's known that the world has the resources and the capabilities to create a world free from poverty.
ዓለም ከድህነትም ነፃ እንዲሆን የሚያስችል ጥሪትና አቅም እንዳለው ይታወቃል።
ድህነትና የሥራ ዕድል መፍጠር የማይችሉ ምጣኔ ሀብቶች ያለም ሰላምና ጸጥታም ስጋት መሆናቸውን ጠቅላይ ሚኒስትሩ በዚሁ በ72ኛው ጠቅላላ ጉባኤ ላይ ባደረጉት ንግግር አሳስበዋል። ይህ በእንዲህ እንዳለ ለጉባኤው የሀገራቸውን መልእክት ከትናንት በስቲያ ከቀትር በኋላ ያሰሙት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ መሐመድ ዓለም በችግር የተዋጠች ፍትህ አልባና እኩልነት የጠፋባት የመሆኑ ሁኔታ ከእለት ወደ እለት እየጨመረ መሄዱን ጠቁመው ከሀገሮች የበዙት ዜጎቻቸው ስልጣን ድምጽና ደህና የሚባል ኑሮ የሌላቸው ብዙ ጊዜ በሰላም በደህንነት እጦት የሚማቀቁ መሆናቸውን አመልክተዋል። የተባበሩት መንግስታት እንበል እንጂ የተበታተነን መንግስታትና ማህበረሰቦች ነን ብለዋል የኤርትራው የውጭ ጉዳይ ሚኒስትር። በርግጥ አሉ ሚኒስትር ኦስማን ስለ አህጉራቸው ሲናገሩ አፍሪካ ውስጥ የተወሰነ እርምጃ ይታያል።
But talk of an African renaissance of fastest growing economies is misplaced and premature.
ይሁን እንጂ የአፍሪካ መነሳት እጅግ ፈጣን ምጣኔ ሀብት የሚሉ ንግግሮች ያለ ቦታቸውና ያለ ጊዜያቸው የሚባሉ ናቸው። ራሳችንን ማጭበርበር የለብንም። ሌሎችም እንዲያጭበረብሩን መፍቀድ የለብንም።
አፍሪካ በዓለም ውስጥ የሚገባትን ቦታ ይዛለች ማለት የምንችለው ምጣኔ ሀብቶቿ፣ ተቃዋሞቿ፣ የኑሮ ደረጃዋ ያላትን ግዙፍ እምቅ አቅም ማንጸባረቅ ሲችሉ ብቻ ነው ብለዋል። ስለ ሀገራቸው ስለ ኤርትራ ሲናገሩም በእድሜ ለጋና ስትራቴጂካዊ አቀማመጥ የበረከተ ሰብአዊና የተፈጥሮ ሀብት ያላት አገር መሆኗን ገልጸው ተደቅነውባታል ያሉትን እንቅፋቶችም ተቋቁመዋል።
As an independent nation, it has faced the full brunt of an unfair and unjust international order. It has faced
ነጻ መንግስት ሆና ፍትሃዊ ያልሆኑ ትክክለኛነት የጎደላቸው የዓለም አቀፍ ሥርዓት ጫናዎችን ለመሸከም ተገዳለች። እንደ ጭራቅ መታየትን፣ መገፋትን፣ ማዕቀቦችንና ወታደራዊ ወረራዎችን ተጋፍጣለች። ይህ የተራዘመ የውጭ የጥላቻ ግንኙነት በኤርትራና በህዝቧ ላይ ብዙ ጉዳት አድርሷል።
ይሁን እንጂ ሀገራቸው ድምጿን አጥፍታና አጠቃላይ በሆነ የሀገር ግንባታና ግዙፍ የሆኑ የልማት መርሃ ግብሮችን በማስፈጸም ላይ አተኩራ ቆይታለች ብለዋል የውጭ ጉዳይ ሚኒስትሯ ኦስማን ሳልህ።
Eritrea is confident it will meet the sustainable development goals ahead of time.
ኤርትራ የዘላቂ ልማት ግቦችን ከጊዜው ቀድማ ትመታለች። በግዙፍ የልማት መርሃ ግብሮቿ ኤርትራ ጥገኝነትን አስወግዳ በራሷ ህዝብና ሀብት ላይ ትመረኮዛለች።
የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ መሐመድ ለተባበሩት መንግስታት ድርጅት እስካሁን ስታቀርባቸው የቆዩ ጥያቄዎችን በድጋሚ በዚህ መድረክ ላይ አንስተዋል።
It therefore once again calls on the United Nations Security Council to lift the unfair and unjust sanctions imposed on it for the past 9 years.
ፍትሃዊና ትክክለኛ ያልሆነው ላለፉት 9 ዓመታት ተጥለውባት የቆዩ ማዕቀቦች እንዲነሱላት ለጸጥታ ጥበቃ ምክር ቤቱ ጥያቄ እናቀርባለን። እንዲቀጥሉ ሊያደርግ የሚችል አንዳች ምክንያት የለም። ተጥለው እንዲቆዩ የሚያደርጋቸው የሚያስፈጽሙትም ጉዳይ የለም።
የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ መሐመድ ያነሱት ሌላው የሀገራቸው ጥያቄ ኢትዮጵያ ላለፉት 15 ዓመታት በኃይል ከያዘችው የኤርትራ ሉዓላዊ መሬት መውጣት አለባት የሚል ነው። ሁኔታው ዓለም አቀፍ ሕግና የተባበሩት መንግስታት ድርጅትን ብዙ ውሳኔዎች የሚረግጥ ነው ብለዋል።
ለመጽሔቱ የተዘጋጁ ቅንብሮች ተጠናቀዋል። ሁለተኛውን የፕሮግራም አጋማሽ ቀደም ብለን እንጀምር ነው። የዕለቱ አብይ ርዕስ በነገራችን ላይ የተቀናበረ ነው፣ እንደደረሰ እናሰማለን። አሁን ሳምንታዊው ሰለሞን ክፍሌ የሚያቀርበው ስፖርት።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በከፍተኛ ጉጉት ሲጠበቅ በከረመው በሶስቱ የዓለም ጠንካራ የማራቶን ሯጮች መካከል በተካሄደው በትላንቱ የበርሊን ውድድር ኬንያዊው ኤልዩድ ኪፕቾጌ ድል ተጎናጽፏል። ጉዬ አዶላ ከኢትዮጵያ በሁለተኝነት አጠናቋል። በሴቶቹም የኬንያዋ ግላዲስ ቼሮኖ ሩቲ አጋን ከኢትዮጵያ በሁለተኝነት አስከትላ አሸንፋለች። የእግር ኳስና ሌሎች ዜናዎችም አሉን፣ አብራችሁን ቆዩ። በትላንቱ የበርሊን ማራቶን የዓለምን አይንና ጆሮ በከፍተኛ ደረጃ የሳቡት ሦስቱ ዕውቅ አትሌቶች የወቅቱ ሻምፒዮን ኢትዮጵያዊው ቀነኒሳ በቀለ፣ ኬንያውያኑ ኤልዩድ ኪፕቾጌ እና ዊልሰን ኪፕሳንግ ነበሩ። የኦሊምፒክ ሻምፒዮኑ ኤልዩድ ኪፕቾጌ በሁለት ሰዓት 3 ደቂቃ ከ32 ሴኮንድ በመግባት በአንደኝነት አጠናቋል። በዚህ በትላንቱ የBMW በርሊን ማራቶን ያሸንፋሉ ተብለው ከተጠበቁት መካከል አንደኛው ቀነኒሳ በቀለ ግማሹ ላይ የመዳከም ምልክት ታየበት፣ 10 ኪሎ ሜትር ከዚያ በኋላ ታግሎ ቆየና ለማቋረጥ ተገደደ ሳይጨርስ ወጣ። የቀድሞው የዓለምን ክብረ ወሰን ይዞ የቆየው ዊልሰን ኪፕሳንግም ድንገት 30ኛው ኪሎ ሜትር ላይ መሮጥ አቆመ። ማናይሎ ይታያል በማራቶን ለመጀመሪያ ጊዜ የሮጠው ኢትዮጵያዊው ጉዬ አዶላ። እርግጥ ኤልዩድ ኪፕቾጌ በአንደኝነት ቢያጠናቅቅም ጉዬ አዶላ በማራቶን ለመጀመሪያ ጊዜ ሮጦ 2 ሰዓት 3 ደቂቃ ከ46 በመግባት በታሪክ ፈጣኑን ጊዜ ማስመዝገብ ችሏል። ሌላው ኢትዮጵያዊ አትሌት ሞስነት ገረመው ራቅ ብሎ 20609 በማስመዝገብ በሶስተኝነት አጠናቋል። ድንቅ ውድድር ነበር። በሴቶቹም የኢትዮጵያ አትሌቶች ተመስጋኝ ውጤት አስመዝግበዋል። በአንደኝነት የጨረሰችው ኬንያዊቷ ግላዲስ ቼሮኖ ስትሆን የሁለተኛና አራተኛነቱን ቦታ ሩቲ አጋና ሄለን ቶላ ወስደዋል። ሦስተኛ ቫለሪ አያቤ ከኬንያ። ቼሮኖ ትላንት ያስመዘገበችው 2:20:23 ከሁለት ዓመታት በፊት ጀርመን ላይ ስታሸንፍ ካስመዘገበችው ሰዓት በ56 ሴኮንዶች ቀንሷል። ሌላም የማራቶን ሩጫ ውድድር ተካሂዷል። ትላንት በዋርሶ ፖላንድ ማራቶን የወንዶቹን የአገሪቱ ተወላጅ ብላጄዝ ብርዝንስኪ፣ የሴቶቹን ኢትዮጵያዊቷ በቀሉ ቤጂ አሸንፈዋል። በወንዶቹ ያሸነፈው ብሪዝንስኪ እንኳንስ በአንደኝነት ይጨርሳል ቀልቶ ከመጀመሪያዎቹ 10 እንኳ አንዱ ይሆናል ተብሎ አልተገመተም ነበር። ሆኖም የ30 ዓመቱ ብሪዝንስኪ ባሳማኝ ሁኔታ ድል ተቀዳጅቷል። ከግማሹ በኋላ ጠንክረው የታዩት 5 ሯጮች ብቻ ነበሩ። እነሱም ብሪዝንስኪና 4ቱ የኬንያ ሯጮች ፖል ካንጎጎ፣ ሲላስ ኪፕንጌቲች፣ ጀስቲስ ኪፕሮቲችና ጃፌት ኮስጊ ናቸው። ማብቂያው ላይ ብሪዝንስኪ ላሳየው ጠንካራ ግፊት ኪፕሮቲች ምላሽ መስጠት አቅቶት ቀረ። ብሪዝንስኪ ተዝናንቶ በ2:11:26 በአንደኝነት አጠናቀቀ። በማራቶን ለመጀመሪያ ጊዜ ማሸነፉ ነው። ኪፕሮቲች ሁለተኛ፣ ኪፕንጌቲች ሦስተኛ። በሴቶቹ ታሸንፋለች ተብላ ቅድሚያ ግምት የተሰጣት ኬንያዊቷ ሪኮ ኮስጊ ነበረች። ስትመራ ቆይታ ማብቂያው ላይ ተሽመድምዳ ወደቀች። በቅርበት ስትከተላት የቆየችው ኢትዮጵያዊቷ በቀሉ ቤጂ ሌላ የሚያሰጋት አልነበረም፣ የአንደኝነቱን ስፍራ ወሰደች። ሌላይቱ ኬንያዊት ቢያትሪስ ቼሮፕ ሁለተኛ፣ የፖላንዷ ኢዋ ጃጊልስካ ሦስተኛ። ማራቶኑን እዚህ ላይ ላብቃና አድማጮች፣ እዚህ በዩናይትድ ስቴትስ ብሔራዊ መዝሙር በሚሰማበት ወቅት ተንበርክከው የታዩ ተጫዋቾች ድርጊት የተቃውሞ ምልክት ነው ሲሉ ፕሬዚደንት ዶናልድ ትራምፕ የሰጡትን አስተያየት የብሔራዊ ሊግ ተጫዋቾች፣ አሰልጣኞችና የቲም አስተዳዳሪዎች በህብረት ነቅፈዋል። ባለፈው ሳምንት ጨዋታው ከመጀመሩ በፊት ብሔራዊው መዝሙር በሚሰማበት ወቅት ብዙዎቹ ተጫዋቾች ነበሩ የተንበረከኩት። በዚህ ወቅትም አንዳንዶቹ የቲም ባለንብረቶችና አሰልጣኞች ለተጫዋቾቹ አጋርነታቸውን ለማሳየት እጅ ለእጅ ተያይዘው ታይተዋል። በዚህ መዝሙር ሲዘመር የመንበርከክና ሌላም ምልክት የማሳየት ጉዳይ ላይ አሜሪካውያን የተለያየ አስተያየት አላቸው። ባልደረባችን ላቲሳ ሆክ እንደዘገበችው ይህ የተቃውሞ ምልክት ባለፈው ሳምንት እሁድ ዌምብሊ ስታዲየም ለንደን ላይ መታየት የጀመረው በቦልቲሞር ሬቨንስ እና በጃክሰንቪል ጃጓርስ መካከል በተካሄደው ግጥሚያ ላይ ነው። ይህንኑ አስመልክቶ ፕሬዚደንት ትራምፕ ባሳለፍነው አርብ አላባማ ውስጥ ያደረጉት ንግግር ተጫዋቾቹን አበሳጭቷል። ሚስተር ትራምፕ እንዲህ ነበር ያሉት።
Would you love to see one of these NFL owners when somebody disrespects our flag to say get that son of a bitch off the field right now out he's fired.
ከነዚህ የብሔራዊ ፉትቦል ሊግ ባለቤቶች አንዱ ለባንዲራችን ክብር የነሳውን ተጫዋች ያን የምናምንቴ ልጅ አሁኑኑ ከሜዳ አባሩልኝ ይውጣ ተባሯል ሲል ብታዩ ደስ አይላችሁም ነበር? ውጣ ተባራሃል።
ፕሬዚደንቱ ከትላንት በስቲያ ቀዳሜ ከብሔራዊ ቅርጫት ኳስ ሻምፒዮና ቲም ከጎልደን ስቴት ዎሪየርስ ኮከብ ተጫዋቹን ስቴፈን ከሪን ወደ ዋይት ሃውስ ጋብዘው አለመቀበሉንም አውስተዋል። ስቴፈን ከሪ አንዱ የፕሬዝደንቱ ተቺ ነው።
My stance is the same as it was yesterday and even kind of cemented even further but
ዛሬም በትናንቱ አቋሜ እንደጠናሁ ነኝ። በእኚህ እኛን በሚወክሉ ሰው ምክንያት ሀገራችን እያመራች ያለችበት አቅጣጫ ደግሞ አቋሜን በተለይ እኔን በሚጎዳ መልክ የሰጡት አስተያየት በርሳቸው ላይ ያለኝን ተቃውሞ አጠናክሮታል።
በጉዳዩ ላይ አሜሪካውያን የሚሰጧቸው አስተያየቶች የተለያዩ ናቸው። በዚያም ሆነ በዚህ ግን የዋሽንግተን ከተማ ከንቲባ ሙሬል ባውዘር ዎሪየርስ ወደ መዲናዋ መጥተው በእኩልነት በዓል ላይ እንዲገኙ ጋብዘዋል። አድማጮች፣ ለቀሪዎቹ የስፖርት ዜናዎች ከአዲስ አበባ ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ይመጣል። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የቅዱስ ጊዮርጊስ ስፖርት ማህበር ስሙን ከማህበርነት ወደ አክሲዮንነት ሽያጭ በማደራጀት ሀብት ማፍራት የሚችልበትን አቅጣጫ መከተል እንዳለበት አቶ አብነት ገብረ መስቀል አሳሰቡ። የቅዱስ ጊዮርጊስ ስፖርት ማህበር ፕሬዚዳንት አቶ አብነት ገብረ መስቀል ትናንት በስፖርት ማህበሩ ጠቅላላ ጉባኤ ላይ ባሰሙት ሪፖርት እንደገለጹት የሀገሪቱ የንግድ ህግ ማህበራት በትርፍ የንግድ ዘርፍ እንዲሰማሩ ስለማይፈቅድ ወደ አክሲዮን ንግድ ስራ መሸጋገር አለበት ብለዋል። ወደፊት በአክሲዮን ዘርፍ ለመቀጠል የሚቻልበትን አቅጣጫ በባለሙያዎች አስጠንጥናል ያሉት አቶ አብነት ወደ አክሲዮን የመቀየሩን አስፈላጊነት አስመልክተው የሚከተለውን ብለዋል።
ካሁን ያለው የገቢ ማሰባሰቢያ መንገድ ከአባላት የሚገኝ መዋጮ፣ ከስፖንሰርሺፕ የሚገኝ ገቢና ከስታዲየም የሚገኝ ገቢ ብቻ ነው። ይህ ደግሞ ክለቡን የትም ሊያደርስ አይችልም። ከዚህ በላይ የጠቀስኩትን ችግሮች ለመፍታት የቅዱስ ጊዮርጊስ ስፖርት ማህበር ወደ አክሲዮን ማህበር መቀየሩ አስፈላጊ ሆኖ ተገኝቷል።
የቅዱስ ጊዮርጊስ ዋናው የእግር ኳስ ቡድን የኢትዮጵያ ሻምፒዮን መሆኑ፣ በአፍሪካ ሻምፒዮንስ ሊግ ባደረገው ተሳትፎ ከፍተኛ ገንዘብ ማግኘቱና በ70 ሚሊዮን ብር የተገነባው የይድነቃቸው ተሰማ ወጣቶች እግር ኳስ ማሰልጠኛ አካዳሚ ተመርቆ ለቀጣዩ ስራ ዝግጁ መሆኑ የ2009 የስፖርት ማህበሩ መልካም ስኬቶች መሆናቸውን አቶ አብነት በሪፖርታቸው አስተምተዋል። በአሁኑ ጊዜ ስፖርት ማህበሩ 91,715,872 ብር ያለው መሆኑንም ፕሬዚደንቱ ገልጸዋል። ይኸው ነው በእኔ በኩል ያለው ሰለሞን።
ገዛኸኝ ጽዮን መስቀልን አመሰግናለሁ። በዚሁ እንሰናበት። ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ሰለሞን ክፍሌን ለመደበኛ ፕሮግራሙ ለስፖርት ዝግጅቱ እናመሰግናለን። ሌላ አንድ በሳምንቱ መጨረሻ የተካሄደ ዝግጅት ላይ ተገኝቶ ያጠናቀረውን ደግሞ አሁን ይዞ ቀርቧል። ቪዥን ኢትዮጵያና ኢሳት በጋራ ያዘጋጁት ጉባኤ ትናንት መግለጫ አውጥቶ ተጠናቋል። አራተኛው ጉባኤ እዚህ ዋሽንግተን ዲሲ በሳምንቱ ማብቂያ ቀናት ቅዳሜና እሁድ የተካሄደው በዩናይትድ ስቴትስ ኔቪ ወይም ባህር ኃይል መታሰቢያ አዳራሽ ውስጥ ነበረ። ለሁለት ሙሉ ቀናት የተካሄደውን ጉባኤ ነው ሰሎሞን የተከታተለው። ለዛሬ በወጣው ጋዜጣዊ መግለጫ ላይ ብቻ ያተኩራል። ሰፋ ያሉ ዝግጅቶች በቀጣይ ፕሮግራሞች ይተላለፋሉ። ባጭሩ የሚከተለውን ይዟል ሰሎሞን።
ቆንጂት እንዳልሽው ቪዥን ኢትዮጵያ የተባለው በዩናይትድ ስቴትስ ልዩ ልዩ ክፍለ ግዛቶች የሚገኙ ኢትዮጵያውያን ምሁራንን ያሰባሰበው ድርጅትና ኢሳት የኢትዮጵያ ሳተላይት ራዲዮና ቴሌቪዥን በጋራ ያዘጋጁት የሁለት ቀናት ጉባኤ ትላንት መግለጫ አውጥቶ ነው የተጠናቀቀው። እዚህ በዋሽንግተን ዲሲ የኔቪ መታሰቢያ አዳራሽ ቅዳሜና እሁድ ሙሉ ቀን በተካሄደው ስብሰባ ላይ ተሳታፊ ምሁራን በወቅቱ የኢትዮጵያ ሁኔታ ላይ በዲሞክራሲ ተቋማት ግንባታ ለዩናይትድ ስቴትስ ኮንግሬስ በቀረበው ኤችአር 128 በኢትዮጵያ የሰብአዊ መብቶች እንዲከበሩ በሚጠይቀው ሕግ ላይ ሰፋ ያሉ ጥናቶችን አቅርበዋል። ከታዳሚዎች ጋር በጥያቄና መልስ መርሃ ግብር ተወያይተዋል። በአሁኑ ወቅት በኢትዮጵያ በሶማሌና ኦሮሞ ክልሎች በተቀሰቀሰ ሁከት ከ75,000 ሕዝብ በላይ መፈናቀሉና የብዙዎች ሕይወት መጥፋቱ ሀገሪቱ ከመቼውም በበለጠ መስቀለኛ መንገድ ላይ እንዳለች እንዲያውም ገደል አፋፍ ላይ እንደምትገኝ ጉባኤው ተነጋግሯል። የመፍትሄ ሐሳቦችንም ጠቁሟል። ጉባኤው በርካታ ርዕሰ ጉዳዮችን የዳሰሰ በመሆኑ በስፋት በቀጣይ ዝግጅቶቻችን እንመለስባቸዋለን። ለዛሬው ግን አጠር አድርገው ትላንት ጉባኤው ሲጠናቀቅ የወጣውን መግለጫ እንዲያካፍሉን ዶክተር ጌታቸው በጋሻውን ጠይቄያለሁ። ዶክተር ጌታቸው በጋሻው የቪዥን ኢትዮጵያ ፕሬዚደንትና ጉባኤውን በጋራ ያዘጋጁ ናቸው።
ጉባኤው እንግዲህ ያወጣው ጋዜጣዊ መግለጫ ከጉባኤው መንፈስ የተሰበሰቡትን የሀገሪቱን ችግሮች ገልጦ መወሰድ ያሉባቸው እርምጃዎችን በሰባት ክፍል ከፍሎ አውጥቷቸዋል። አንደኛ በአሁኑ ጊዜ በምስራቅ ኢትዮጵያ፣ በደቡብ እና በምዕራባዊ ደቡብ በኩል በኦሮሚያ አካባቢ ከሶማሌ፣ ከቡርጂ፣ ከቤኒሻንጉል ጋር በመንግስት የተቀሰቀሰውን የህዝብ ግጭቶችን እንደ አንድ አገራዊ ችግር አቅርቧል። ከዛ በመቀጠል ደግሞ በጎንደር አካባቢ የሚደረጉትን ማህበራዊ ብጥብጦች መናጋትን የሚያስከትሉትን የወልቃይትንና የቅማንት አማራ ችግሮችን ተመልክቶ ከዛም የሚከተሉትና የኢትዮጵያ ለም መሬቶች ለሱዳን መሰጣታቸው አመልክቷል። በአጠቃላይ በአፋር፣ በጋምቤላ፣ በቤኒሻንጉል፣ በኦሮሚያ ውስጥ የሚደረጉትን የመሬት ነጠቃዎችን እና ያለ አግባብ ከመንግስት ጋር ግንኙነት ላላቸው ባለሀብቶች እየተሰጠ ህዝብ እየተፈናቀለ መሆኑንም አመልክቷል። እና በአጠቃላይ ይሄ ህዝብን በዘር ከፋፍሎ በጎሳ ከፋፍሎ ማጋጨትና የኢትዮጵያን ብሔራዊ አንድነት ለማዳከም የህዝብን መተባበር ለማጥፋት እና ኢትዮጵያ የምትባል አገር እነሱ ካልገዙ ልትኖር እንዳትችል አድርጎ የሀገሪቱን የፖለቲካ ሁኔታ ማካሄድን አስመልክቶ እንደዚህ ጠቁሟል። እና አሁን ደግሞ ባለፈው አመት ኢሬቻ አስመልክቶ ህዝብን ፈጅቶ ነበር። አሁን እንደገና ሊከበር ነው። በዚህ ጊዜም ላይ ህዝብን ሊጎዱ የሚችሉ እርምጃዎችን እንዳይወስድ ያንን አመልክቷል። እነኚህን ሁሉ ደግሞ ለማድረግ እንግዲህ በሁሉም ለሚመለከታቸው አካላቶች አቤቱታ፣ ስሞታ እና ጥሪዎችን አድርጓል። እና በመንግስት በኩል ከእንደነኚህ አይነት ጸያፍ ተግባሮች በአስቸኳይ እንዲታቀብ የአገሪቱ የመከላከያ ኃይል በአብዛኛው ኦልሞስት 99% ከአንድ አካባቢ በመጡ ጀነራሎች የሚታዘዘው ይህ ሰራዊት በህዝብ ላይ የሚፈጽማቸውን ግድያዎች ከአሁኑ እንዲያቆም ጥሪውን አስተላልፏል። ሃይማኖት አባቶች፣ አዛውንቶች ህዝብን እንዲመክሩ፣ ህዝብ ለህዝብ እንዳይጋጭ፣ ህዝብ ለመንግስት መሳሪያ ሆነው እንዳይጠፋፋ እና እንዲያስተምሩ፣ እንዲገዝቱ እና እነኝን ድርጊቶች እንዲያወግዙ እንደዚሁ ጥሪ አቅርበዋል። በመጨረሻም ደግሞ የዓለም አቀፍ ኢትዮጵያ ጉዳይ ላይ ባለ ድርሻዎች ነን የሚሉ ወይም እንጠቀማለን የሚሉት እነኚህ በኢትዮጵያ ህዝብ ላይ የሚደርሱት በደሎች እንዲቆሙ ለማድረግ ዓለም አቀፋዊና የሞራል ግዴታ እንዳለባቸውና የኢትዮጵያ ህዝብ ይሄንንም አተኩሮ የሚመለከት መሆኑን አስገንብቷል። ስለዚህ ጥሪ ሁሉም ለሚመለከታቸው ሁሉ በዚህ ጉባኤ ተላልፏል።
ዶክተር ጌታቸው ጋሻውን አመሰግናለሁ። እንዳልኩት ቅዳሜና እሁድ የተካሄደውን ጉባኤ በስፋት በቀጣይ ፕሮግራሞቻችን እናቀርባለን።
አድማጮቻችን ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ቀደም ሲል እንደገለጽነው የዕለቱ አብይ ርዕስ የተጠናቀረ ነበር፣ እጃችን ገብቷል። መንደርደሪያውን ላንብብ። በኦሮሚያና በሶማሌ ክልሎች አዋሳኝ ስፍራዎች በተፈጠረው ግጭት ሳቢያ የሞቱትም የተፈናቀሉት ሰዎች ትክክለኛ ቁጥር እየተጣራ እንደሆነ የመንግስት ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ አስታውቀዋል። አሁን ያለው የጸጥታ ሁኔታ ፈጽሞ ከግጭት የነጻ እንዳልሆነና አንዳንድ የታጠቁ ኃይሎችም ጸጥታውን ለማደፍረስ የሚንቀሳቀሱ መሆናቸውን ተናግረዋል። የኢሬቻ በዓል በሰላም እንዲከበርም በቂ ዝግጅት እንደተከናወነ ገልጠዋል። መለስካቸው አማሃ ነው ዝርዝሩን ያከለለው።
ሚኒስትሩ ዛሬ አመሻሹ ላይ በጽህፈት ቤታቸው በሀገሪቱ ወቅታዊ ጉዳዮች ላይ ለውጭ ሀገር ጋዜጠኞች በሰጡት መግለጫ በሶስት ዋና ዋና ነጥቦች ላይ አተኩረው ነበረ። ላለፉት ጥቂት ሳምንታት በኦሮሚያና በሶማሌ ክልሎች የተፈጠረው ግጭት፣ በሚቀጥሉት ቀናት ስለሚከበሩት የመስቀል የኢሬቻና የመሳሰሉ በዓላትና ጸጥታ፣ እንዲሁም መንግሥት ለወጣቱ ስለዘረጋው የማብቃት እቅድ ነበረ። በሁለቱ ክልሎች አዋሳኝ ስፍራዎች በተነሳው ግጭት ምክንያት የተገደሉ፣ የአካል ጉዳት የደረሰባቸውና ከቀያቸው የተፈናቀሉ ዜጎች ቁጥር በትክክል አይታወቅም። ይህ በነጻ አካል አልተረጋገጠም። ጉዳቱን ያደረሱ ኃይሎችንም ማንነት በትክክል ለማወቅ እየተጣራ ነው ነበር ያሉት።
The exact number is not verified by independent body, and what the government is doing basically the federal government is investigating.
ትክክለኛው ቁጥር በነጻ አካል ተጣርቶ አልታወቀም እና በመሰረቱ የፌደራል መንግስቱ የሚያጣራ ስለሆነ ቁጥሩን ከዚሁ የማጣራት ስራ በኋላ እንገልጻለን። እርግጥ ነው ከሁለቱም ወገኖች የኃይል እርምጃ መወሰዱ ነበር ስለሚሏቸው ኃይሎች የሚሉትን ሰምተናል። ከሶማሌ ክልል አንዳንዶቹ እንደሚሉት የኦሮሞ ነጻነት ግንባር በሶማሌ ክልል ተፈጽሟል የሚባለውን ድርጊት እንደፈጸመ፣ ከኦሮሚያ ክልል ደግሞ የውጭ ኃይሎችን ጨምሮ የሶማሌ ክልል የፖሊስ ኃይልና ሚሊሻ በኦሮሚያ ውስጥ ተፈጽመዋል የተባሉ ግድያዎችን እንዳከናወኑ የሚናገሩ አሉ። በተመሳሳይ ሁኔታ ይህንን የፌዴራሉ መንግስት የሚያጣራው ይሆናል።
የኦሮሚያ ብሔራዊ ክልላዊ መንግስት አስተዳዳሪዎችም ሆኑ የሶማሌ ብሔራዊ ክልል መንግስት አስተዳዳሪዎች የተሰጣቸው ኃላፊነት አንዱ በሌላው ወገን በታጠቀ ኃይል ጥቃት እንዲፈጽሙ ሳይሆን የዜጎችን ደህንነት እንዲጠብቁ መሆኑን ያስታወሱት ዶክተር ነገሪ ሌንጮ ለዚህ ተጠያቂዎቹ እነማን እንደሆኑም እየተጣራ ይገኛል ብለዋል።
The accountability issue is very important because the system doesn't allow any of
የተጠያቂነት ጉዳይ በጣም ዋና ቁም ነገር ነው። ምክንያቱም ስርዓቱ ማንኛውም አስተዳዳሪ ከየትኛውም ክልል ዜጎቻችንን እንዲገድልና እንዲያፈናቅል አይፈቀድለትም። ምክንያቱም ዜጎች በፈቀዱበት የሀገሪቱ ክፍል ለመኖርና ሀብትም ለማፍራት መንግስትም ደህንነታቸውን እንዲጠብቅ ህገ መንግስታዊ መብት አላቸውና፣ ስለሆነም መብት እንደተጣሰ ተመልክተናል። መንግስትም ተገቢውን እርምጃ ይወስዳል።
በሁለቱ ክልሎች አሁን ያለውን ሁኔታ በተመለከተ ሚኒስትሩ ሲያብራሩ ሁለቱን ክልሎች የሚያዋስነው ድንበር ከ1500 ኪሎ ሜትር እንደማያንስ አስታውሰው የጸጥታ ኃይሎችን በዚህ ሰፊ ስፍራ ለማሰማራት ያለውን ችግር ጠቁመዋል። ግጭቱን በመሰረታዊ ሁኔታ ለመፍታትም ከፌዴራል መንግስቱ እስከ የሃይማኖት መሪዎችና የሀገር ሽማግሌዎች ያላቸውን ድርሻ ዘርዝረው አሁን ያለው የሰላምና የጸጥታ ሁኔታ ፍጹም እንዳልሆነም ጠቁመዋል።
The reality on the ground regarding the conflict between the Oromia and Somali regional states, the bordering area, is now under
በኦሮሚያና በሶማሌ ክልሎች አዋሳኝ ስፍራዎች ያለው ሁኔታ በአሁኑ ጊዜ በቁጥጥር ስር ውሏል። ይሁንና በየቀኑ አንድም ግጭት አይፈጠርም ለማለት አንችልም። እውነቱ ግን በሁሉም ወገን ግጭቱ እየተባባሰ አይደለም፣ በቁጥጥር ስር ውሏል። በእጃችን ያሉ ማስረጃዎች የሚያሳዩት ደግሞ አንዳንድ የታጠቁ ኃይሎች አካባቢውን ለማናጋት የሚሞክሩ አሉ። ምናልባት ጨለማን ተገናድርገውም ሰላማዊ ነዋሪዎችን ሊያጠቁ ይሞክራሉ። ወታደራዊ ኃይሎች በእነዚህ አካላት ላይ ተገቢውን እርምጃ እየወሰዱ ይገኛሉ። እናም አሁን ሁኔታው የተባባሰ ሳይሆን በጣም በተሻለ ሁኔታ ላይ ይገኛል።
ዶክተር ነገሪ ሌንጮ በዚህ ዓመት በኢሬቻ በዓል ላይ ባለፈው ዓመት የተፈጸመው ድርጊት እንዳይደገም የክልሉ መንግስትም ሆነ የፌዴራል መንግስት አስፈላጊውን ዝግጅት ማድረጋቸውንም አስታውቀዋል።
The Oromo Regional States Government as well as the Federal Government understand their responsibility and they have really
ሚያ ክልላዊ መንግስትና የፌዴራሉ መንግስት ያለባቸውን ኃላፊነት ይገነዘባሉ። እናም ይህ በዓል በሰላም እንዲከበር አስፈላጊውን ዝግጅት አድርገዋል። የገዳ መሪዎች ሙሉ ኃላፊነት ይወስዳሉ። የበዓሉ ክንውን ሰላማዊ እንዲሆን የሚከታተሉ ወጣቶችም ተመልምለዋል። የገዳ መሪዎችም የድርሻቸውን ይሰራሉ። የክልሉ የጸጥታ ኃይሎችም በበዓሉ ስነ ስርዓት ውስጥ ባይገኙም የራሳቸውን ድርሻ ይወጣሉ።
ሚኒስትሩ በኦሮሚያና በጋምቤላ ክልል እንዲሁም በቤንሻንጉል ጉሙዝ ክልልና በኦሮሚያ ክልል አዋሳኝ ስፍራዎች ተከስክሷል ስለሚባለው ግጭት ማብራሪያ ሰጥተዋል። ያለው ግጭት ሳይሆን የወሰን ይገባኛል ክርክር ነው። የጋምቤላና የኦሮሚያ ርዕሳነ መስተዳድር ከወራት ጀምሮ ይህንን ልዩነት በሰላም ለመፍታት ውይይት ጀምረዋል። ስለሆነም በእነዚህ በሁለት ክልሎች መካከል ምንም አይነት ግጭት የለም። በቅርቡም ስምምነት ይፈርማሉ የሚል እምነት እንዳላቸው ሚኒስትሩ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አንዲት ሙዚቃ እንጋብዛችሁና ወደ ቀሪው ቅንብር እናልፋለን። እናመሰግናለን። ግርጥሩ ምርጫ ነበረ የንጉሱ የፕሮዲሰራችን የንጉሱ ታምሬ። አንድ የአድማጭ አስተያየት እናሰማችሁና ወደ መደበኛው ዝግጅት ወደ አፍሪካ ነክ ርዕሶች እናልፋለን። በኢሜል የደረሰን አስተያየት ነው። ጥሩዬ ወገኔ ነኝ ከወልዲያ ያሉን አድማጭ ላኩት ነው። ይሄ የጎሳ ፖለቲካ ያመጣው ጣጣ ውይይት ያስፈልጋል አስፈሪ ነውና ብለዋል ጥሩዬ። ቅዳሜ ዕለት ከመስራቅ ሀረርጌው አስተዳዳሪ ካቶ መላኩ ፋንታ ጋር ያደረጋችሁትን ቃለ መጠይቅ ስከታተል አንድ ነገር አስገረመኝ። ባለስልጣኑን ወይዘሮ ቆንጂት ብለው ጠቅሰውኛል። እኔ ታክብሮት በኦሮሞና በሶማሌ ህብረተሰብ መካከል የተነሳው ችግር ምክንያት ምንድነው ብለው ሲጠይቋቸው ባለስልጣኑ የሰጡት መልስ በሁለቱም መካከል የታጠረ አጥር ባለመኖሩ ነው ማለታቸው እጅግ አስገርሞኛል። የሀገሪቱ መንግስት ሀገሪቱን በጎሳ ከፋፍሎ ህዝብን ያጋደለ ነው። ይህ ሳይንስ በህዝብ መካከል አካላዊ አጥር ማጠር ታስቧልን? ጉዳይ አልቅም ይላሉ አድማጩ።
ይሄ መንግስት ይላሉ አድማጭ ቀጥለው፣ ይሄ መንግስት ስልጣን ከያዘ ጀምሮ በዘራው የዘረኝነት የጎሳ ፖለቲካ ብዙ ኢትዮጵያውያን በግፍ ተገድለዋል፣ ብዙዎች ተፈናቅለዋል። በዚህ ላይ ዝርዝር መስጠት መረጃ ማቅረብ አያስፈልግም፣ ለቀባሪው ማርዳት ይሆንብኛል። የራሷ ያረረ የሰው ታማስላለች እንደሚባለው የኢትዮጵያ ህዝብ ራሱ መንግስት በፈጠረው የጎሳ ፖለቲካ እየተጋደለ ባለበት ጊዜ አቶ ኃይለ ማርያም በኒውዮርክ ተገኝተው ስለ ዓለም ሰላም ሲያስተሳስቡ እንዴት ይቀልዳሉ አልኩ። ባለፉት 25 አመታት በኢትዮጵያ ያየኑ የጎሳ ፖለቲካና ጦርነት ካላስተማረን ምን ያስተምረን ይሆን?
አዋቂ መሪ ያለፈውን ታሪክ ተምሮበት መጪውን ጊዜ ዋጅቶ መጪውን እድል ለመጠቀምና ህዝቡንና ሀገሩን ለተሻለ ኑሮ ለማዘጋጀት ቀን ከሌት ከህዝቡ ጋር ይሰራል። አቦኛማ አልታደልንም ይላሉ ጥሩዬ። የስሙላው ፓርላማ ሀገሪቱን ስጋት ላይ በጣለው ጉዳይ እንኳን አይነጋገርም። እንደ ገደል ማሚቶ ብቻ ወያኔዎች ያሉትን መልሶ ማስተጋባት ብቻ እንጂ ሲሉ ተችተዋል። አስከትለውም ተስፋ ከመቁረጥ የሚገኝ ነገር የለምና አቶ ኃይለ ማርያም ይህን አሳሳቢ ነገር በጥሞና ተመልክተው ይህንን የጎሳ ክልል በማስወገድ የኢትዮጵያውያንን መብት የሚያከብር የሀገሪቱን አንድነት የሚጠብቅ አስተዳደር ለመመስረት ለህዝብ ግልጽ ውይይት እንዲፈቅዱና ለውጥ እንዲያመጡ እመክራለሁ ብለዋል ጥሩዬ ወገኔ ከወልዲያ። ወደ አፍሪካ ነክ ርዕሶች ይሆናል አሁን የምናልፈው። በበርካታ የምዕራብ አፍሪካ ሀገሮች የተሰበሰቡ ሰዎች ሀገሮቻቸው ሲኤፍኤ ፍራንክ መጠቀሙን ትተው የጋራ የሆነ መገበያያ ገንዘብ እንዲፈጥሩ በመጠየቅ ባለፈው ቅዳሜ የተቃውሞ ድምጽ ማሰማታቸውን የተመለከተ ነው። አዳነች ፍሳዬ።
ለተቃውሞ የወጡት ሰዎች ብዛት ባይኖራቸውም በሲኤፍኤ ፍራንክ ላይ እርምጃ እንዲወሰድ የሚጠይቅ ጠንካራ እንቅስቃሴ ነበር። በሴኔጋል የፓን አፍሪካን የአስቸኳይ ጊዜ ሁኔታ ኃላፊ እንደ ኖጋዬ ባቤል ያብራራሉ። እንዲህ በገንዘብና በኢኮኖሚ ተገዥነት ሁኔታ መሰቃየቱን ከቀጠልን አንድ የአፍሪካ መገበያያ ገንዘብ ወደ መፍጠር ለመራመድ አንችልም ነበር ያለችው። ፈረንሳይ ቅኝ ግዛቷ ለነበሩት የአፍሪካ ሀገሮች ሲኤፍኤ ፍራንክን የፈጠረችው እንደ አውሮፓ አቆጣጠር በ1940ዎቹ ዓመታት ነበር። ሲኤፍኤ ከአውሮፓ ገንዘብ ቢሮ ጋር የተያያዘ ሲሆን በፈረንሳይ ግምጃ ቤት በተቀመጠ ብሔራዊ የገንዘብ ክምችት ዋስትና አለው። በምዕራብና በማዕከላዊ አፍሪካ አሁንም ሲኤፍኤ ፍራንክን ከሚጠቀሙት 14 ሀገሮች መካከል ሴኔጋል አንዷ ነች። ማርትሌን በተባለው ሞቅ ያለ ገበያ በርካታ ነጋዴዎች በጉዳዩ ላይ ይከራከራሉ። ይሁንና ክርክሩ ከኢኮኖሚ ይዘቱ ይልቅ ወደ ስሜታዊነት ያጋድላል። አዳማ ባዲያኔ የተባሉ ነጋዴ አንጸባርቀውታል።
የአፍሪካ ገንዘብ ባለመሆኑ በቀኝ ግዢዎቻችን የተጫነብን የናዚ ገንዘብ አድርገን እናየዋለን።
ማርያማ ሰይዲ የተባሉ ባለሱቅ ደግሞ ሴኔጋል የራሷ የሆነ ገንዘብ እንዲኖራት እንፈልጋለን። የፈረንሳይ ፍራንክ እንደምንለው ሁሉ የሴኔጋል ፍራንክ እንድንለው እፈልጋለሁ። ማዶጌ የተባሉት ማርትሌን ገበያ ኃላፊ እኛ አፍሪካውያን ነን ይላሉ።
እኛ አፍሪካውያን ነን፣ አንድ መገበያያ ገንዘብ ለመፍጠር ተደራጅተን ማስተባበር ይኖርብናል።
ሲኤፍኤ ፍራንክ የሀገሪቱ ገንዘብ ሆኖ እንዲቀጥል የሚፈልጉ ሰዎች የገንዘብ ግሽበትንና አለመረጋጋትን አስወግዷል ይላሉ። ፍራንኩን የሚቃወሙ ሰዎች ግን ሲኤፍኤ ፍራንክ በጣም ጠንካራ መሰረት ያለው በመሆኑ የኢኮኖሚ እድገትን አንቆ ይዛል። ክልላዊ ንግድ ከዩሮ ቀጠና አልፎ ቻይናንና ዩናይትድ ስቴትስን ወደ መሳሰሉት ሰፍቷል። እንደንጎ ሳማብ ሲላ የተባሉ የኢኮኖሚ ባለሙያ ያብራራሉ።
ዩሮን ከመሰለ ገንዘብ ጋር የተሳሰረውን ገንዘብ ስትጠቀም እቃ ከውጭ ለማስገባት ይቀላል። እቃ ወደ ውጭ ለመላክ ስትፈልግ ግን ከሌሎች የውጭ አገር እቃዎች ጋር መወዳደር ያቅታቸዋል።
ሲኤፍኤ ፍራንክን ለመገበያ የሚጠቀሙ ሀገሮች ሊተውት ይችላሉ የሚያስራቸው ነገር የለምና። ይሁንና ከ14ቱ ገንዘቡን የሚጠቀሙት መንግስታት አንዳቸውም የመቶ ዓላማ እንዳላቸው ያመለከቱ ነገር የለም። አማዱ ባምባ ባዲያን ታዲያ መንግስታቱ ፍራንክን ለመተው አለማቀዳቸው አይገርመኝም ይላሉ።
ለምን አልተውትም አለም? ሁሉም የየራሱ አመለካከት አለውና። ይሁንና ሴኔጋል ሲኤፍኤ ፍራንክን ትታ የራሷን ገንዘብ ብትፈጥር የትም አንደርስም።
አሁን ክርክሩ ቀጥሏል። ይሁንና ከዚህ ቀደም የሴኔጋልና የአይቨሪኮስ ፕሬዝዳንቶች ሲኤፍኤ ፍራንክን መጠቀም እንዲቀጥል በይፋ ድጋፋቸውን ገልጸዋል። ስለሆነም ገና የሚቆይ ነው የሚመስለው። በሌላ የአፍሪካ ዜና ደግሞ የኮንጎ ዲሞክራሲያዊ ሪፑብሊክ ፕሬዝዳንት ባለፈው ቅዳሜ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር ወታደራዊ ኃይላቸው በሀገሪቱ ማዕከላዊና ምስራቃዊ ክፍሎች አሸባሪዎችን እየተዋጋ ነው ብለዋል። የሰብአዊ መብት ቡድኖችና ሌሎች ሁኔታውን የሚከታተሉ አካላት በመንግስት ኃይሎችና በአማጽያን መካከል ለአንድ ዓመት ያህል ሲካሄድ የቆየው ውጊያ የሲቪሎችን ሞትና ለመገመት የሚያዳግት ስቃይ አስከትሏል እንደሚሉ ዘጋቢያችን ማርጌት ባሸር ከተባበሩት መንግስታት ድርጅት በላከችው ዘገባ ገልጻለች። በማዕከላዊ ካሳይ ክፍለ ሀገር በሚካሄደው ውጊያ ምክንያት ከ1.4 ሚሊዮን በላይ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። ፕሬዚዳንት ጆዜፍ ካቢላ ለግጭቱ ምክንያት የሆኑት ሽብር በማስፈን ላይ ያሉት ኩሚያና ንሳፖ ሚሊሻዎች ናቸው ይላሉ። በአስተርጓሚ ነው የተናገሩት።
In the Kasai, mystical religious tribal militia is using the civilian population.
ከሳይ ውስጥ በሃይማኖት ምስጢራዊነት ላይ የተመሰረተ የጎሳ ሚሊሻ ልጆች የሚገኙባቸው ሲቪሎችን እንደ መከላከያ ጋሻ እየተጠቀመ ነው። መንግስታዊ ተምሳሌት የሆኑ ሰዎችንና ህንጻዎችን እያጠቁ ናቸው።
የስዊድን ተወላጅ ዛይዳ ካታላንና አሜሪካዊ ማይክል ሻፕ የተባሉ በተባበሩት መንግስታት ድርጅት ይሰሩ የነበሩ ጠበብት ባለፈው መጋቢት ወር በካሳይ ክፍለ ሀገር ይካሄዳል የተባለውን የሰብአዊ መብት ረገጣን ጉዳይ ሲመረምሩ ተገድለዋል። ካቢላ ታዲያ አረመኔያዊ ያሉት ግድያ እንዳሳዘናቸው ገልጸው ገዳዮቹ ከቅጣት አያመልጡም ብለዋል። የተባበሩት መንግስታት ድርጅት መርማሪዎች በበኩላቸው በግድያው ወንጀል ውስጥ የተለያዩ ቡድኖች የመንግስት የጸጥታ ኃይሎችም ጭምር ሊኖርበት እንደሚችሉ ገልጸዋል። የሀገሪቱ ወታደራዊ ኃይል ግጭት በሚካሄድበት ምስራቃዊ ክፍል የተባበረው ዲሞክራሲያዊ ኃይሎች አማጽያንን በመግታት በኩል ጥሩ ውጤት አሳይቷል ብለዋል ካቢላ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር። በሀገሪቱ ባለፈው ታህሳስ ወር መካሄድ ስለነበረበት ፕሬዝዳንታዊ ምርጫ ሲናገሩ ደግሞ ወደዚያ እያመራን ነው ብለዋል።
This is an irreversible process and this
ይህ ሊቀለበስ የማይችል ሂደት ነው። መካሄድ ያለበትም ካለምንም የውጭ ትዕዛዝና ጣልቃ ገብነት ነው።
የደቡብ ሱዳን ተቀዳሚ ምክትል ፕሬዝዳንት ታባን ዴንጋይም ባለፈው ቅዳሜ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ባደረጉበት ወቅት በሀገራቸው በመካሄድ ላይ ስላለው ግጭትም ሆነ ሀገሪቱን በማሰቃየት ላይ ስላለው ረሃብ ብዙም አላነሱም።
Realization of peace takes time. Attaining peace in South Sudan
ሰላም ለማምጣት ጊዜ ይወስዳል። በደቡብ ሱዳን ሰላም የማምጣት ጉዳይ ሂደት ነው። የሁላችንም የህብረት ጥረት ያስፈልጋል።
ከ3 ሚሊዮን በላይ የሚሆኑ ስደተኞችና ተፈናቃዮች ቀስ በቀስ ወደ መንደሮቻቸው እየተመለሱ ናቸው ብለዋል። ወደ 4 ሚሊዮን የሚጠጉ ደቡብ ሱዳናውያን ከባድ ረሃብ ገጥሟቸዋል። ተቀዳሚው ምክትል ፕሬዝዳንት በተባበሩት መንግስታት ድርጅት ባደረጉት ንግግር ግን ከረሃብ ነጻ የሆነች ሀገር ለመመስረት ቀጣይ ድጋፍ ማግኘት እንደሚያስፈልግ አስገንዝበዋል። አድማጮች፣ ዛሬው አፍሪካ ነክ ርዕስ እዚህ ላይ አበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን።
ክብራትና ክብራን አድማጮች ለዛሬ ሰኞ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል።
ነገ ከምሽት 3 ሰዓት ተመልሰን እንመጣለን። ያስተናገድናችሁ እኔ አዲስ አበባና
ቆንጂት ታየነን። አብራችሁን ስለቆያችሁ እናመሰግናለን።
አሁን የትግርኛው ፕሮግራም ይቀጥላል። እኛ በኩል ሰላም፣
ደህና ደሩ። Thank you.